ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድሳት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በሃማቱማ ተደርሶ በህይወት ታደሰ የተተረጎመው የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች ከሚለው መጽሐፍ የዋልድባን ታሪክ ትረካ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በሐረርጌ ክፍለ ሀገር በተለያዩ ከተሞች የተፈጠረው ውጥረት አሁንም የቀጠለ መሆኑ ታውቋል። ከማክሰኞ ጀምሮ ከጅጅጋና ከቶጎ ውጫሌ ከቀብሪ ዳሃር የሚፈናቀሉ ኦሮምኛ ተናጋሪ ዜጎች ቁጥር የጨመረ መሆኑም ተነግሯል። ብዙዎቹ ወደ ሐረር የተጓዙ ሲሆን የተወሰኑት ወደ ጭናክስንና ድሬዳዋ ከተሞች እንደተወሰዱ ታውቋል። በጅጅጋ ከተማ አንዳንድ የንግድ ቦታዎች ጥቃት ተሰንዝሮባቸው የተዘረፉ መሆናቸውን የተነገረ ሲሆን የልዩ ፖሊስ ኃይሎች ዜጎችን እያስገደዱ እንዳስመጧቸው ይነገራል። ከአወዳይና ከሌሎች ከተሞች የተባረሩ የሶማሊኛ ተናጋሪዎች ቁጥርም እየጨመረ ይገኛል። ከሁለቱም በኩል ወደ ሐረር የመጡ በአንዳንዶች ግምት እስከ 20,000 ደርሷል የተባለ የተጋነነ ነው የተባለ ቢሆንም ቢያንስ በሺ የሚቆጠር መሆኑን ለማረጋገጥ ተችሏል። በሐርጌሳ ከተማ ሁለት የኦሮሞ ተወላጆች የሆኑ ኢትዮጵያውያን የተገደሉ መሆናቸው የተዘገበ ሲሆን በርካታዎች ወደ ኢትዮጵያ እየተመለሱ መሆናቸውና ሌሎችም የሶማሊላንድ መንግስት ባዘጋጀው ካምፕ ውስጥ እንዲሰፍሩ እየተደረገ መሆኑ ታውቋል። በተለያዩ ከተሞች ወያኔ አገዛዝን በማውገዝ የሚደረገው የተቃውሞ ሰልፍ ቀጥሏል። የሶማሌ የክልል አስተዳደርም በአወዳይ ለሞቱት ሶማሊኛ ተናጋሪዎች ለሰባት ቀናት ያህል ብሔራዊ ሐዘን እንዲሆን አውጇል። ይህ በእንዲህ እንዳለ በሁለቱ የክልል ባለስልጣኖች መካከል እየተካሄደ ያለው ዘለፋና ስድብ መግለጫው እየቀጠለ መሆኑ ተስተውሏል። የሶማሌው ክልል በድረገጹ ላይ ባወጣው መግለጫ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ በአወዳይ ከ43 ሰው በላይ ሶማሌዎችን ስለጨፈጨፈ ከስልጣን እንዲወርድ ጠይቋል። ከዚህ በተጨማሪ በድረገጹ ላይ ጫትና ሌሎች አትክልቶች ተመርዘዋል እና አትጠቀሙ የሚሉ በሐሰት የተሞሉ መልእክቶች መተላለፋቸው ብዙዎችን አስቆጥተዋል። ከማክሰኞ ጀምሮ እየተካሄዱ ያሉት ሁኔታዎች የሚገመግሙ ወገኖች ግጭቱ ሆን ተብሎ በወያኔ አገዛዝ ከፍተኛ ባለስልጣኖች የሚገፋ መሆኑን ተደርሶበታል ብለው የገለጹ ሲሆን ህዝባዊ እንቅስቃሴን ለማዳከም የተሸረበ ሴራ ነው የሚል አስተያየትም በስፋት ይሰጣል። የክረምቱ ወራት ባለመገባደዱ በሚጥለው ከፍ ያለ ዝናብ መጠን ምክንያት የአዋሽ ወንዝ ሞልቶ የቆቃና የአዋሽ ተፋሰስ አካባቢዎች የጎርፍ አደጋ ሊያጋጥማቸው እንደሚችል የተነገረ ሲሆን በአዲስ አበባ ከተማም ቀድሞም ቢሆን የአሰራር ጉድለት ያለባቸው የውሃ ማስተላለፊያ ቱቦዎች በቆሻሻ በመደፈናቸው ምክንያት የጎርፍ መጥለቅለቅ ሊደርስ እንደሚችል ተጠቁሟል። በከፍተኛ ተራሮች የተከበቡ እንደ ደሴ፣ ኮምቦልቻ፣ ከሚሴና ሸዋሮቢት የመሳሰሉት ቦታዎችም ላይ የመሬት መሰንጠቅና መደርመስ ሊደርስ እንደሚችል ተገምቷል። ካውንተር ፐንች የተባለው የተለያዩ ባለሙያዎችና ተመራማሪዎች አስተያየታቸውን የሚጽፉበት ድረገጽ አርብ መስከረም 5 ቀን 2010 ዓ.ም. የሰፈረው ጽሑፍ የግራሃም ፒብልስ አስተያየት የምዕራባውያን መንግስታትና የዜና አውታሮችን የወያኔ አፈቀላጤነት አጋልጧል። ግራሃም ፒብልስ በትንታኔው የምዕራቡ ዓለም መንግስታት፣ የዓለም ባንክና እንደ ቢቢሲና ሲኤንኤን የመሳሰሉ የዜና ተቋማት የኢትዮጵያ ኢኮኖሚ በጥምር አሃዝ እያደገ መሆኑን በኢትዮጵያ የተረጋጋ የፖለቲካ ሁኔታ መስፈኑንና አገሪቱ ለአካባቢው አገሮች እንደ መልካም ምሳሌ ልትወሰድ የምትችል መሆኑን በተደጋጋሚ እየገለጹ ያደነቁሩን ቢሞክሩም ሐቁ ግን በአገሪቱ ውስጥ በመንግስት ደረጃ አፈናና ጭቆና መስፈኑ፣ ሙስና በስፋት መንሰራፋቱ፣ ዜጎች ተቃውሞ በማሰማታቸው በጥይት መቆላታቸውና እንዲሁም በኑሮ ውድነት በርካታው ዜጋ በስቃይ የሚኖርባት አገር ነች ብሏል። የወያኔ አገዛዝ የሚያስተዳድረው ፍራቻን በማንገስ ያልተማሩና ግንዛቤ የሌላቸውን ዜጎች በጸጥታ ኃይሎች ውስጥ በማሰማራት የአፈና ተግባራት በማካሄድና በአገዛዙ ቁጥጥር ስር ባሉ ፍርድ ቤቶች አማካኝነት የተዛባ ፍርድ ሰጭነት ነው ብሏል። የፖለቲካ ተቃውሞ የአሸባሪነት ቅጽል የሚያሰጥ ህገወጥ መሆኑን፣ ሰላማዊ ሰልፈኞች በጥይት እንደሚደበደቡ፣ የተቃዋሚ መሪዎች አሸባሪ ተብሎ በየእስር ቤቱ እየማቀቁ መሆናቸውን፣ የሚዲያ አገልግሎት በአገዛዙ ቁጥጥር ስር መሆኑን፣ ጋዜጠኞች የሚታሰሩና የሚሰቃዩ መሆናቸውን፣ የሰራተኛ ማህበሮች በአገዛዙ ቁጥጥር ስር መዋላቸውን የምግብ እርዳታና የትምህርት አገልግሎት ሳይቀር ለአገዛዙ አባላትና ደጋፊዎች ቅድሚያ የሚሰጥ መሆኑን ጠቅሶ ይህ ሁሉ በጋድ እየታየ የምዕራብ አገሮች ተቋማቶች አይኔን ግንባር ያድርገው በማለት አላያንም ይላሉ ሲል ኮንኖ የምዕራብ አገሮች እድገት ይያሉ የሚጮሁለት ለአገዛዙ ጥቂት መሪዎች ጥቅም እንጂ ለአገሪቱም እንዳልዋለ አብራርቷል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለሚስር ገላት ብርብርብር የጥበባት ዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስር ይገኛል ብር የማያውቀው ምን አለ እንደ ብር ሁሉን አፋቂ የደክራ ሞጋሽ የክፉ ወቃሽ ምራለን ደብር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን ያለም ይስር ገላሽ ብር 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 የጥበባት ዮት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ይስር ይገኛል ብር የማያውቀው በብዕር ፈጥቶ ዶሴ ያከበረው ታሪክና ጊዜ እስቲ ይመዝምረው ለጦርነት ማት አጋጦ የሚሰጠው የጥቂትም የሰላም ማዛዡ ብር ነው። ብዕር ያከበረው ብር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ እስቲ ባውቁ እንደሆን ሳትፈሩ መስክሩ። የዓለም ይስር ገላጭ ብዕር 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 የጥበባት ዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም የዓለማ ሲያጠፋ ይኖራል ዘላለም።
ትንሹም ትልቁ እንዴት በዛ ተወርጥ እንዴት ተሳተፉ። አገሬ አገሬ ራስ ጋይንት ማማው ደብረታቦር የሊቃውንት አምባ የነጋሪት አገር እንዴት በኩታራ ታሪኩ ይደፈር? ወይ አገሬ አገሬ አዲስ ዘመን በለሳ ቋሊሳ ያጀናመና እንዳላሳደገ ያንን ሁሉ ጀግና ይጫወትበታል የወያኔ ሙና። ወይ አገሬ ወይ አገሬ ጎንደር የፋሲል መዲና የነ ኢያሱ ዙፋን እንዲያረጀና በነስም ያለሩ ሆኖ ሊቀር ሆና አገር አርማጭሆ ፈልፈልና ተንፈል የጀግኖች መፍለቂያ የጎበዞች ክልል እንደምን ይደፈር በምንደኛ ምልምል? አይ አገሬ ወይ አገሬ ዳባት የነገት አገሬ አገሬ ወገራ አገሬ ወፋርግ ወልቃይት ጠገዴ ዳንሻና ሁመራ እንደምን ይደፈር በትግራይ ኩታራ? ወይ አገሬ ቋራባ ታጠቅ አገሬ የጀግኖች ጎራ አገሬ አዳኝ አገር አገሬ መተማ በኢትዮጵያ አንድነት አካሉ እንዳልደማ እንዴት በወያኔ ታሪኩ ይግማማ? አገሬ አገሬ ስሜን ስሜን አምባራስ የነጋሪት አገር ባለብዙ ቅርስ እንዴት በኩታራ ክብሩ ይገሰስ? አገሬ ሳህላ ወይ አገሬ ጸለምት አገሬ በየዳ ደረስ ጄራስ ድጅን እንዴት በደረ ይሸንሸን? አረ ጃሎ በሉ ጎበዝ ጃሎ በሉ ምን ሽር ወሉሉ መውዜር አቀባውሉ ትናንትን ረስቶት ዛሬም እንዳመሉ ተከጀን ተሻግሮ ልግዛ ይላላሉ። ወይ አገሬ ስሜን አገሬ ወገራ በጠገበው ጥይት ለራበው እንጀራ ይህ ነበር ታሪክ በጣም የሚያኮራ በቁም ሊበላህ ነው የራበው አሞራ። የሚመነጥረው የሚጠርገው ቢያጣ ጎንደርን እንደ ልብስ ሊቀደው ጋሬጣ ያመልኪ ወያኔ ይኸው ልብ አግኝቶ በለስ ቀነውና በቋንቋ ዘናቶ ወልቃይት ጠገዴን ዳንሻና ሁመራን ከጎንደር ለይቶ ሰሊጥ አምርተናል ሰሊጥ እንሸጣለን ይበላፉን ሞልቶ እንቋይ ሲቀባጥር ወልቃይት ልብ በል አርማጭሆም አዳምጥ ትግራይ ያበቅላሉ አንድ አገዳ ሰሊጥ ተርቦ ተጠምቶ የሚቀምሰው ሲያጣ ወያኔ ተከዜን ተሻግሮ ሲመጣ ከእንግድነት በቀር መች ነበረው ጣጣ? እና ደጋጎቹ የአገር ዘበኞቹ የሀገር ጀግኖች ዘራቸው የጠፋ አይን አውጣ ወያኔ ታሪክ ሲያከረፋ የአባቶቹ ንብስት ገበሬው ሲቀማ ሁመራ ተመርቶ መቀሌ ሲለማ ምን አለ አርማጭሆ ምን አለ ወገራ ይህንን ሲሰማ? በሰሚው ግራ ነው እንዲህ ያለ ነገር የአርማጭሆ ሱሪ የወልቃዎች ሱሪ የወፋርግፍ ሱሪ መች እንደዚህ ነበር? ሰሜን አርማጭሆ ወልቃይት ጠገዴ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ? አንበሳ ተኝቶ ጊደር ሸናችበት ከምን ያለው ጊዜኛ ደረስንበት? የአንበሳ ልጅ ሙቶ የጅብ ልጅ ገነነ አላሳልፍ አለ ጸጉሩ እየበነነ ይባል የነበረው እውን እውነት ሆነ? ሰሜን አርማጭሆ ወልቃይት ጠገዴ እንዴ እንደ ዋዛ ስሙን ለወጠ እንዴ? ወገረና ሰሜን አርማጭሆም አብሮ ለትግር ጉልተኛ ተከዜን ተሻግሮ ገብሮ አውቃሎ ቅመን ምጥን ሽሮ የትግሬ ህዝብ ሲራብ ቆርሶ ባጎረሰ መሶብ ቤት ሆነና እጁን ተለከሰ ተፈርቶ ተከብሮ ጀግናው እንዳልኖረ በአይን ያውጣ ወያኔ ቤቱ ተደፈረ። የወልቃይት ጎበዝ የጠገዴ ጀግና ቤቱ ተደፈረ ቀየው ተወረረ ዘመን አረጀና ያንን ጀግና ትውልድ የኖረ ተፈርቶ እንደምን ይስለበው በቋንቋ ዘናጥቶ? ወይ አገሬ ራገሬ አገር አትፋረም በአገሬ ሲስፋፋ ሁሉም ተዳከመ የሚያርመው ጠፋ የጊዜ ጉዳይ ነው እኔ አልቆርጥም ተስፋ። አገሬ ነው የሚል ኢትዮጵያዊ ሁሉ ጥቃቱ ይሰማው ሲቆረስ አካሉ። አገሬ ነው የሚል ኢትዮጵያዊ ሁሉ ጥቃቱ ይሰማው ሲቆረስ አካሉ። እንደዚህ ያል ዜማ ዘንድሮ አርማጭሆ በወየታው ልቅሶ ለሱዳን ሲከለል መሬቱ ተቆርሶ አረጅ አርማጭሆ አረጃው ደራፊ ይቀደድ ጀመረ እንደ ጨርቅ ራፊ አንተ ክፉ ዘመን ነፍስን አይማረው የወንዶቹን አልጋትን እንወረረው የወንዶቹን ማሳ የህዝቡን አጥመርስት ሱዳን አርማጭሆን ከብት አሰማራበት ዘመናን እንዳልቆርን እንዳልኖርን በጠረፍ ጥበቃ በራሳችን ሰዎች እንዴት እንጠቃ? በደቢ በችለት የነገር ይብቃ ከአባቴ ባድማ ፍጋት ታፍሱበት እሳቱ ቢጠፋ ረመቱ አለበት ዑመራ መተማ መተማ ዑመራ መቼ ደፍሮ ያውቃል በጠላት ወረራ ዛሬ አስጠካን እንጂ እኩ ይባላ ጋራ ሱዳንስ ያውቀናል በቅርቡም በሩቁ ይብላን ለነሀጎስ ለነትግል ብርቁ ከዛሬ በስተገብ ነገር ለማያውቁ ውሽልሽል ነው ውሽልሽል ነው እርቁ አውድማው ይለቅለቅ በሮቹ ማይራቁ እንኳን ከቀያችን ሰተት ብሎ ገብቶ ከሩቁ ያውቀናል ሱዳን መች ዘንግቶ የጀግኖቹን ቀየ ህዝቡን አዝመርስ እንዴት እናያለን ሱዳን ሲኮስበት የትግራይ ምንደኞች እየተሳሳቡ ብዙን ብንላቸው ሊሸጡን አሰቡ ኢትዮጵያዊ ስማን ልብህ አያም ሆናል ዳሩ ከተፈታ ከዋለ ካደረ አይሰማ ያለ ድርቡሽ እንደገና ቋራን አቃጠለ የአርማጭሆን መሬት ድርቡሽ ተካፈለ ኧረ ቆሉብን ኧረ ፈጩብን እንጠብቃለን እስኪያወቁብን ምን ትጠብቃለህ ከወያኔ መንጋ አካልክን ሲያፈርሰው እንደ ደዌ ስጋ ሰሜን አርማጭሆ ወልቃይት ጠገዴ አርግዟል አርግዟል አልተገላገለም ገና ምን ተይዟል ፈራን አላልናቸው እርዱን አላልናቸው እነሱን እንደዚህ ምን አስቀዘናቸው ለሱዳን ጥብቅና ማን ነው ያቆማቸው ተላላ ነው አገር ተላላ ነው ይጓዛል እንደ ሰው በየበሩ ቁሞ ጀግና ካልመለሰው ጠላትማ ምንጊዜም ጠላት ነው አስቀድሞ ማጥፋት አሾክሷችሁን ነው ይላል አልባት አረገዳይ አረገዳይ አረገዳይ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
Thank you.
የዋልድባው ታሪክ ሽማግሌው ፈገግ አለ። ቡናማዎቹ አይኖቹ ሐዘን ይነበብባቸዋል። እንደምሞት ንገረኝና ልመርቅህ አለኝ። እንደምሞት አውቄያለሁ። የዩኒቨርሲቲ የሕክምና ትምህርቴን ባለማጠናቀቄ ምክንያት ብቃቴ የተመሰከረ ሐኪም አልነበርኩም። ግን ጫካ ውስጥ ከስድስት ዓመት በላይ በሕክምና አገልግያለሁ። በጣም የታመሙ ሊሞቱ የደረሱ ሰዎችን የቁስልና የህመም አይነቶችን በጠቅላላ አይቻለሁና ሽማግሌውም እንደሚሞት መናገር እችላለሁ። ደክሟል። ደግሞም የደም ማነስ አለበት። ምናልባትም የደም ካንሰር አለበት። ግን የማረጋግጥበት ሁኔታ አልነበረም። ከኔ የጫካ ሐኪምነት አቅም በላይ የሆኑ መጠነ ሰፊ የላቦራቶሪ ምርመራዎች ያስፈልጉታል። ደግሞም በሽታው ምን እንደሆነ የማውቅበት መንገድ ቢኖረኝም እንኳ የሚያስፈልገው መድኃኒት ግን አይኖረኝም። ይሻሎታል ስል ዋሸሁት። ደግ ሰው ነህ አለኝ መለኛነቱን በሚያሳይ መልኩ። ሙሉ በሙሉ የነገርኩት ነገር እውነት እንዳልሆነ አውቋል። እኔ ግን መጨረሻዬ እንደተቃረበ ይሰማኛል። ምንም አይደል፣ ፈጣሪ ጋር ቀርቤ ፍርዴን ለመቀበል ጊዜው ደርሷል። ውድ ክኒኖችህን እኔ ላይ አታባክን ሲል ጨመረበት። ለታመሙ ወይ ለቆሰሉ ጓዶችህ ስጣቸው። ምስኪኖች ለነሱ የበለጠ ያስፈልጋቸዋል። በታወቀውና ራቅ ባለው የዋልድባ ገዳም ውስጥ የሚገኙ መናኞች ስለ ሽምቅ ተዋጊዎች ሲያወሩ ሁልጊዜም በሐዘኔታ ነው። እነኚህ ወጣቶች በሕይወት የተሞሉ ናቸው፣ ግን ደግሞ በቅርብ ጊዜ ሟች ናቸው ይሉ ነበር ብዙዎቹ። አንዳንዶቹ ባዩን ቁጥር ያለቅሳሉ፣ ጥቂቶቹ በሐዘኔታ ራሳቸውን ይነቀንቃሉ። ሌሎች ሊያዩን እንኳ ስለማይፈልጉ ፊታቸውን ያዞራሉ። ዋልድባ የምዕት ዓመታት ዕድሜ ያለው ገናና ገዳም ነው። ሴቶች የማይገቡበት ከመሆኑም በላይ የራሱ አስተዳደር ተዋረድና ጥብቅ ሕግጋት አሉት። ማንም ምድራዊ ሕይወት በቃኝ ያለ ሁሉ ዘው ብሎ የሚገባበት አይደለም። አዲስ ገቢዎች ለአንድ ሁለት ዓመት ከብቶች በማገድ እርሻ በማረስ ውሃ በመቅዳት የራሱ የመስኖ ውሃ ያለውን የሙዝ እርሻ በመንከባከብ ስራዎች ገዳሙን በማገልገል ነው የሚጀምሩት። ይህ የአገልግሎት ጊዜ እንዳለቀ እድገት ይኖራል። እያንዳንዱ ቄስ ወይም መናኝ የየራሱ ጎጆ ይሰጠዋል። አብዛኛውን ጊዜ በጎጆው ውስጥ እያሳለፈ ቀን ከሌሊት ይጸልያል። የመናኞቹ የገረጣ ነጭ ቆዳ ምክንያቱ ይህ ነው። በገዳሙ ሕይወት መሰረታዊ ነች። ምንም የአልኮል መጠጥ የለም። ምግቡም የተፈጨ ሙዝ ከማር ወይም ከኑግ ጋር ተደባልቆ ነው። እንጀራም ሆነ ስጋ አይፈቀድም። ብዙዎቹ መናኞች ብዙውን ጊዜ ሱባኤ ላይ ነው የሚሆኑት። የጠራሁህ ሕክምና እንድታደርግልኝ ልጠይቅህ አይደለም አለ ሽማግሌው መናኝ። አንድ ውለታ ልጠይቅህ ነው። ማድረግ የምችለው ነገር ከሆነ አደርጋለሁ አልኩኝ በዝግጁነት። ኑዛዜን እንድትሰማኝ ይፈልጋለሁ አለኝ ሽማግሌው ረጋ ብሎ። እኔ ግን ያልጠበቅኩት ነገር ነው። ኑዛዜን ስማኝ። የመናኝ ኑዛዜ? ፊቴ መገረሜን አሳይቶት ነው መሰል እንደገና ፈገግ አለ። አይኖቹ አሁንም ያሳዝናሉ። እንድጠጋው ጠቆመኝ። በርጩማውን አስጠጋሁና አልጋው አጠገብ ተቀመጥኩኝ። ልክ እየተነጋገርንበት እንዳለነው ጎጆ ሁሉ ሽማግሌውም እጣንጣን ይሸታል። ምናልባት በቄሶቹ ፋንታ ለመላንተ መናዘዝ እንደፈለቁ ራስህን እየጠየቅ ይሆናል አለኝ መልሴን በማይጠብቅ መልኩ። ራሴን ነቀነኩ። ምክንያቱ ቀላል ነው ቀጠለ። ሌሎችን ለማዳን ህይወትህን የሰጠህ ታጋይ ነህ፣ ሐኪም ነህ፣ ድሆችን ትንከባከባለህ። እኔንና ሌሎችን ለማከም ብዙ ጊዜ ወደዚህ ትመጣለህ። ሁሌም ደግ፣ ሁሌም ጨዋ ነህ። ዋናው ነገር ሌሎችን ለማገልገል ለሌሎች ለመሞት መወሰንህ ነው። ከእኔ በላይ የክርስቶስ ተከታይ አንተ ነህ። እውነት ስለሆነ አትቃወመኝ። እኔ ምን አረኩ? ራሴን ከነዚህ ግድግዳዎች ኋላ አስገብቼ ዘጋው። ዞር የማይለውን የውጭውን ዓለም እዚያው ተውኩት። ራሴን ለማዳን የሚጠቅሙ ተግባራትን ብቻ ነው ያደረግኩት። ከውጭ የሚደረገውን የፊታዊ ነገር ሁሉ አውቃለሁ፣ ግን ልታገለው ያደረግኩት ነገር በጣም ትንሽ ነው። እንዲያውም ጠፍቼ መጥቼ ነው እዚህ ገዳም የተደበቅኩት። የተከፉትን ማን ይንከባከባቸዋል? ገዢዎቹ ድሃውን ሕዝብ ሲጨፈልቁ ስለ ፍትህ ማን ይጮኻል? በየዕለቱ ልጆቻቸው የሚገደሉባቸውን እናቶች እንባ ማን ነው የሚያብስላቸው? እናትህ ስላንተ ስትጨነቅ የሚያጽናናት ማን ነው? እኔ አይደለሁም። በእርግጥ የተሻለ ጊዜ እንዲመጣ እነዚህ የመከራ ዓመታት እንዲያበቁ ጸልያለሁ። ግን ጸሎት በቂ አይደለም። ክርስቶስም ራሱ እኮ ለኃጢአታችን ለመሞት ወደ ምድር ድረስ መጥቷል። እሱን ነው ምሳሌ ማድረግ ያለብን። እኔ ግን እንደዚህ አላደረኩም። በተነገረው ነገር እንደማልስማማ ልነግረው አሰብኩ። ለሁላችንም ሲጸልይ እንደነበርና በራሱ መንገድ ሲረዳን እንደነበረ ልነግረው ፈለግኩ። ግን ቃላት ሊመጡልኝ ስላልቻሉ በዝምታ ተመለከትኩት። እሱም ታሪኩን ቀጠለ። ደግሞም እንዴት የሚገርም ታሪክስ እንደነበረ። እዚህ ዋልድባ ያለነው ብዙዎቻችን ከመነሻው ቄሶች አልነበርንም አለኝ። በእርግጠኝነት መቼም እዚህ ቄስ ያልሆኑ እንደ እኔ ከከተማ የመጡና ሌሎችም ከየገጠሩ የመጡ እንዳሉ ታውቃለህ። ሁላችንም እዚህ የመጣ ነው ለኃጢአታችን ንስሐ ፈልገን ነው። አንዳንዶቹ ሰው ገለዋል፣ ሌሎቹም ሌላ ኃጢአት ሰርተዋል። አንዳንዶች ንስሐው ተሳክቶላቸዋል፣ ሌሎች ግን ደካማ በመሆናቸው እዚሁ ገዳም ውስጥ ሆነውም የበለጠ ኃጢአት ይሰራሉ። ተንኮል፣ ክፉ ሐሳብ፣ ሐሜት፣ ጠባብ የራስ ወዳድነት ተግባራት ዋልድባም ውስጥ ይገኛሉ። ዋልድባ ምንም አይነት ድሎት የማይፈቀድበት ቦታ እንደመሆኑ ዘፈን የተከለከለ መሆኑን አውቃለሁ። በጭራሽ ሊሆን የማይችል ነገር ሲፈጠር የሚባል የተለመደ ብሂል አለ። አንዳንዴ በዋልድባም ይዘፈናል። በመናኞቹ መካከልም ንትርክና የገዳሙ ሀብት ተጠቃሚ ለመሆን የሚደረግ የስልጣን ሽኩቻ እንዳለም አወቅኩኝ። አንድ ወገን መንግስትን ሲደግፍ ሌላ ወገን ሽምቅ ታጋዮችን እየደገፈ ፖለቲካም በገዳሙ ኑሮ ውስጥ ጣልቃ ገብቷል። ኑዛዜ የተናገርኩትን ነገር እውነትነት ያሳይሃል ሲል መናኙ ቀጠለ። ገዳሙ ውስጥ ጮክ ብሎ መነጋገር የተከለከለ በመሆኑ በረጅም ጊዜ ልምምድ በተገራ የሹክሹክታ ድምፅ ከአዲስ አበባ ወደ ዋልድባ የመጣሁት ከአንድ ስድስት ወር በፊት ነው። በዚያኛው ሕይወቴ ጦረተኛ ፖሊስ ነበርኩ። እንደሚያስገርም ይታወቀኛል፣ ግን ዋልድባ በሚያስገርሙ ሰዎች የተሞላ ቦታ ነው። በፖሊስ ኃይል ውስጥ 30 ዓመታት አገልግያለሁ። 50 አለቃም ለመሆን ችያለሁ። ምንም አይነት ጦርነት ሄጄም ሆነ ሰው የሚባል ገድዬ አላውቅም። የጥበቃ ኃላፊነት ነው የነበረኝ። ሌቦችን መያዝና የሌሊት ቅኝት የመሳሰለውን ግን በሙሉ ሰርቻለሁ። በ1966 በጥብጡ ሲፈጠር እኔ ጡረታ ወጥቼ ነበር። ደህም ቢሆን ደስተኛ ነበርኩ። ሁለት ወንድ ልጆቼ ተማሪዎች ነበሩ። በራሴ ጥረት ጥሩ አርጌ ስላሳደግኳቸው ያኮሩኝ ነበር። እናታቸው መልካም ሴት ነበረች፣ ግን ለኔ ትታቸው በወጣትነቷ ሞታለች። እውነት ጥሩ ህይወት ነበረኝ፣ እግዚአብሔር ይመስገን። አንደኛው ልጄ ሁለተኛ ደረጃን ሲጨርስ ስራ ጀመረና እኔ ጡረታ ላይ ሆኜ ላስተዳድረው የነበረውን ትንሽ ሱቅ ልንከፍት ቻል። በኋላም ነጻ የትምህርት ዕድል አግኝቶ ወደ ፈረንጅ ሀገር የመሄድ ዕድል አጋጠመው። አሜሪካን ሀገር ነበር መሰለኝ። ትንሹ አዲስ አበባ ዩኒቨርሲቲ ገብቶ ከኔ ጋር ይኖር ነበር። ረብሻው ሲጀምር ወጣቱ ልጄ እንደ ሌሎች ተማሪዎች ሁሉ ሰልፉም ውስጥ ሌላውም ችግር ውስጥ ገብቶበት ነበር። መጀመሪያ ላይ እንዲህ አይነት ነገር ውስጥ እንዳይሳተፍ ላስቆመው መከርኩ፣ ግን እሱ ሐሳቡን ቆርጦ ነበርና ፖለቲካን እንዲተው በተወተወትኩት ቁጥር ይበልጥ እየራቀኝ መጣ። በወቅቱ በወላጆችና በልጆቻቸው መሃል የነበረውን ችግር ታውቀዋለህ። ምንም ስምምነት አልነበረም። ወጣቶቹን በዚያ ወቅት ምን እንደለከፋቸው በጭራሽ አይገባኝም። ለምንድን ነው በዚያን ወቅት የምለው? ዛሬም ቢሆን ምን እንደሚያንቀለቀላችሁ አላውቅም። የሆነ ሆኖ ፈጣሪ ይጠብቀው ብዬ እንደፈለገ እንዲሆን ተውኩት። ምንም ቢሆን ዕጣ ፈንታችንን የሚወስነው እሱ ነው አይደለም እንዴ? ዓመቱን ሙሉ ከብጥብጡ መሃል ነበር። አንዳንዴም ወደ ቤት መጥቶ ሳላየው ቀናት ያልፋሉ። በአካባቢው የነበሩ ቤተሰቦች ሁሉ ተመሳሳይ ችግር ነበረባቸውና በተስኪያን ስንገናኝ ሐዘናችንን ተጋርተን እሱ ልጆቻችንን ከጉዳት እንዲያተርፋቸው እንጸልያለን። ንጉሱ ከዙፋን ወረዱና ወታደሮቹ መጡ። የተሻለ ጊዜ እንደሚመጣ ቃል ተገባልን። ፖሊስ እንደነበርኩ ነግሬያለሁና በጊዜ ብዙ ፍትሃዊ ያልሆነ ነገር ሲደረግ አይቻለሁ። ይሁንና ንጉሱ ልጅ የሚለውን ያህል ክፉ አልነበሩም። ሲያገለግሏቸው የነበሩ ወታደሮች አሁን ደርሰው በፈጣሪ ፊት ሲራገሙ ስመለከት ሐዘን ተሰማኝ። አንዳንዶች ይህ ሲደረግ አጨብጭበው ነገሮች ወደ ተሻለ ሁኔታ እንደተለወጡ ሲናገሩ እኔ ዝም። ወታደር ስለነበርኩ ወታደሮችን አውቃቸዋለሁ። አገር የመምራት ብቃት እንደሌለን፣ ትዕግስት እንደሌለን፣ ያልታጠቀ እስከሆነ ማንንም እንደማናከብር፣ መለኞች እንዳልሆንን አውቃለሁ። በሚያስደንቅ ሁኔታ ልጄም ይህንን ሐሳብ ይጋራው ነበር። ወታደሮቹ አብዮቱን እንደቀሟቸው ያወራልኝ ነበር። እንዴት ተግባራዊ እንደሚሆን ባይገባኝም ሕዝቦች ራሳቸውን ማስተዳደር አለባቸው አለኝ። እንደምታውቀው በአጭር ጊዜ ውስጥ ረብሻው እንደ አዲስ ተጀመረ። አሁን ደግሞ በወታደሮቹና በእኔ ልጅና በመሰሎቹ መሃል ነበር የተነሳው። አሁንም ልጄን ላናግረው ሞከርኩ። ምንም እንኳ የደርግ ችግር ጊዜ እንዳልሆነ ባውቅም ጊዜ ስጣቸው አልኩት። ጊዜ እባብን እንቁላል እርግብ አያደርገውም ሲል መለሰልኝ። ይህ ይገባኛል፣ ግን ሌሎች በጊዜው ሲባሉ የነበሩ ነገሮች ከኔ አቅም በላይ ናቸው። በርካታ ቃላት፣ አዳዲስ ቃላት፣ ማጥላቻ፣ ትንሽ ትዕግስት። ወታደሮች ውስጥ ጠመንጃ ነበራቸው፣ ልጄና ጓደኞቹ ግን ምንም አልነበራቸውም። ይህም ወደ ጭፍጨፋ እንደሚመራ ማወቅ ችያለሁ። ግን እግዚአብሔር ያዘዘውን ነገር ማን ማቆም ይችላል? መሆን ያለበት ነገር ሆኗል። የተጻፈው ተፈጽሟል። ሁሉም በሱ ፈቃድ ነው የሚሆነው። እዚህም እዚያም ሰዎች በአዲሶቹ ገዢዎች እየተገደሉ ነበር። ሬዲዮኑም የተወሰዱ ነጻ እርምጃዎችን በማሳወቅ ሥራ ተጠምዶ ነበር። በድሮው ሥርዓት ውስጥ የነበሩ አብዛኛዎቹ ተገድለው ነበር። የሚታገሉ በርካታ ወጣቶችም ተገድለዋል። ብዙዎቻችንም አብዮታዊ ለውጥ ያላችሁት ነገር ትርጉሙ ሳይገባን ቀርቷል። ሌላኛው ልጅ ደግሞ ከውጭ ሀገር ተመለሰ። ደስታም ተሰምቶኛል ግን ተጠራጥሬም ነበር። ግን የታናሽ ወንድሙ ተቃራኒ ሆኖ ተገኘ። የተረጋጋ ሰው ነበርና በወቅቱ ፖለቲከኛ እንዳልሆነ አሰብኩኝ። ጥሩ ሥራ አገኘና እኔ እስከማቀው ድረስ ፖለቲካው ሳይገባ ቁጭ አለ። ራስ ላይ ሁሉ ጊዜ እኔን በመደገፍ ታናሹን ከፖለቲካው ውስጥ እንዲወጣና ትምህርቱ ላይ ብቻ እንዲያተኩር ይመክረው ነበር። ታናሽየው ግን ምክሩን አልተቀበለውም። በመካከላቸው ያለው ግንኙነትም ጥሩ ስላልነበረ እኔ ታናሽየውን ነበር ተጠያቂ የማደርገው። ከዚያም በጥይት መገዳደሉ ተጀመረ። እናንተ ናችሁ የጀመራችሁት ይባላል። ይሄን አንተም ነበርክበት። ልጄም ይሳተፍ ነበር መሰለኝ፣ አልነገረኝም። ግን ቤቱን ጥሎ ሲጠፋ ጠረጠርኩኝ። ሞቷል ብዬ ሳስብ አንዳንዴ ሌሊት ሳይታሰብ ወደ ቤት ይመጣል። ያዋራኝና እንደገና ለሳምንታት ይጠፋል። ከዚያም አንድ መከረኛ ቀን ታስሮ እንደነበርና በጥይት እንደተገደለ ሰማሁ። አንዳንድ በቅርብ የማውቃቸው የቀበሌ ኃላፊዎች ናቸው የነገሩኝ። ማልቀስም ሆነ ለቅሶ መቀመጥ አልቻልኩም። ይሄ ሁሉ በደርግ ተከልክሎ ነበርና ያደረኩት የረጅም ጊዜ ጓደኛ የሆነችው ወይዘሮ አስካሉ ቤት መሄድ ነበር። ባለቤቷ ከረጅም ጊዜ በፊት የሞተባት ጥሩ ሴት ነች። እንደ ቤት ሰራተኛ እየሰራችና ጠላና ጠጅ እየሸጠች ነው ብቸኛ ወንድ ልጇን አሳድጋ ለዩኒቨርሲቲ ያበቃቸው። ሁለተኛ ባታገባም እንደ ሌሎቹ ጠላ ሻጭ ሴቶች ግን በሴተኛ አዳሪነት የተሰማራች አልነበረችም። የዓመታት ምርጥ ጓደኛዬ ነበረች ማለት እችላለሁ። ጭንቃችንንም ሐዘናችንንም አንዳንዴ ደስታችንን እንካፈል ነበር። እርስ በርሳችን ብንዋደድም ግንኙነታችንን አልጋ ላይ በመውደቅ አላበላሸነውም። ጥሩ ተማሪና ጨዋ የነበረው የሚወዳትና ማታ ማታ እየሰራ ይንከባከባት የነበረው ልጇ የልጄ ጓደኛ ነበር። የምትኖረው ለሱ ነበር ማለት ይቻላል። ልጄ ሲሞት እሷ ቤት እየሄድኩ ተደብቄ ለቅሶ ተቀመጥኩ። ሐዘኔን ተጋራችኝ። ልጇም የኔ ልጅ ሲሞት እሱ በሕይወት በመገኘቱ ጥፋት ያጠፋ ይመስል በጣም አዘነ። በምስጢር የተሰማቸውን ሐዘን እየገለጹ አካባቢው የሚኖሩ ጎረቤት ቤቶቼና ሌሎችም ሐዘኔን በድብቅ ተካፈሉኝ። በርካታ ቁጥር ያላቸው ወንድና ሴት ልጆቻቸውን በየዕለቱ እየተገደሉ ስለነበር እኔም በተራዬ እነሱ የዋሉልኝን ውለታ መለስኩላቸው። በየምሽቱ የጥይት ድምፅ ስንሰማ እኛ ወላጆችም በትንሽ በትንሹ እየሞትን ነበር። ብዙዎች ደርግን በመታገል ሊያግዟቸው ልጆቻቸውን ተቀላቀሉ። ብዙዎች ግራ ተጋብተው ምኑም በማይጨበጠውን አውሎ ንፋስ ዝም ብለው ይመለከቱ ነበር። ማንም ምንም አይነት ምክንያት አይቀበልም። ማንም ምክር አይጠይቅም። ሁሉም በመተኮስ በመዋጋት በመከራከር ተጠምዶ ነበር። እኔ ጸለይኩ። ሁላችንም እንጸልይ ነበር። ግን ቤተክርስቲያንም ውስጥ ቢሆን ሰላም አልነበረም። በሺዎች የሚቆጠሩ እያለቁና ሕፃናት ልጆች ለጅብ እየተወረወሩ እንዴት ሰላም ሊኖር ይችላል? አንዳንድ ቄሶች ይህንን ጉዳይ በትምህርታቸው ውስጥ በቀጥታ ያነሱ ነበር። ሌሎች ደግሞ በምሳሌና በዘወርዋራ ንግግር ያነሱት ነበር። ግን ሁላችንም ይገባን ነበር። ፍርሃት ሁሉም ቦታ ነግሶ ነበር። ምናልባት ከኔ በተሻለ ሁኔታ በምታውቀው ጉዳይ እያሰለቸው እንዳይሆን። እንዲያውም በጭራሽ ስል መለስኩ። በወቅቱ እዚያ ሆኜ አይቼዋለሁ። ግን የሽማግሌው ታሪክ መስጦኝ ነበር። የታዛቢ እይታ፣ የቤተሰብ ጭንቀት፣ በእነዚህ ጉዳዮች ላይ የራሴ ልምድ አልነበረኝም። ከአሁን በኋላ ብዙም አላሰለችህም አለ ሽማግሌው። በዚያ የንባና የሞት ሰሞን አንዱን ቀን ጓደኛዬ አስካሉ ወደ እኔ ቤት መጣችና ከገባች በኋላ ጩኸቷንና ለቅሷን ለቀቀችው። ገና በሩን ስከፍትላት በእንባ የራሱ አይኖቿን አይቼ የፈራሁት ነገር እውን መሆኑን ለማወቅ ጊዜ አልፈጀብኝም። ብቸኛው ልጇ ተገድሏል። ይባስ ብሎም ሰው ሁሉ እንዲያየው አስከሬኑ በአቅራቢያችን ባለ መንገድ ላይ ተጥሏል። የሆነ ሰው ሬሳውን አይቶ ነው መርዶውን ያረዳት። መጥፎ ጊዜ መቼም ለመጥፎ ምግባር መስፋፋት እድል ይሰጣል። ቀስ ብለን አረጋግተን መርዶን እንድናረዳት መጀመሪያ ለኛ ነበር መነገር ያለበት። ካረጋጋዋትና ለክሷ ከመጠን በላይ ሆኖ የደርጎቹን ትኩረት እንዳይስብ ጎረቤት ከጠራው በኋላ እኔ ራሴ ጃስከሪኑን አየሁት። ጅስ ይጫወትበት ያደረ ይመስል ተቆራርጧል። ተወዳጅ ለሆነች ሴት ስቃይ ምክንያት የነበረውን የደጉን ልጅ ሬሳ ስመለከት ለረጅም ሰዓት እዚያው ቆሜ የቀረው። ሬሳው አካባቢ የቆመውን ወታደር ተመለከትኩት። ድንገት አንድ ሰው በማልቀስ ወንጀል ከሰራ በማለት ተመልካቹን ይከታተላል። እንባዬን ታግዬ ነው ያስቆምኩት። እዚያው በቆምኩበት የፈጣሪን ስም በንዴት በማንሳት ከባድ ኃጢአት ሰራው። የት ነው ያለኸው ስል በቁጣ ጠየቅኩት። ልጆች ሲገደሉ ያት አለ አንተ የኔ ልጅና ሌሎቹ በሺዎች የሚቆጠሩት አይበቁም አልኩት። ቃላት ሊገልጹት ከሚችሉት በላይ ተናድጄ ነበር። ንዴትም ወደ ኃጢአት ይመራል። ኃጢአት ገባሁ። ቅስሟ ወደ ተሰበረው የረጅም ዓመታት ጓደኛዬ ወደ ቤቴ ተመለሱ። ለእንዲህ ያለች ሴት ምንድን ነው የምትላት? ጠንከር በይ፣ እምነትሽን እግዜሩ ላይ ጣዩ። ሁሉም ቃላት ባዶና የልብ የማያደርሱ ሆኑብኝ። ዝም ብዬ አብሬያት አለቀስኩ። ልክ እኔ እሷ ቤት እንዳደረግኩት አንድ ሳምንት እኔ ቤት ተቀመጠች። ሐዘናችንን ተጋራን፣ ግን በዚህ ምክንያት ክብደቱ አልቀነሰም። አብረን አነባን። ትልቁ ልጄ ሳልነግርህ ዘነጋሁት እንጂ ለሳምንት እና ከዚያ በላይ ከቤት ውጪ የማደር ልማድ አምጥቶ ነበር። በጣም ትኩረት የሚሻ ስራ ስለነበረው ማታ ማታ መስራት እንዳለበትና በሰዓት እላፊው በተኩሱ ምክንያት ቢሮ ቢያድር እንደተሻለው ነገረኝ። ግን ሁልጊዜ እሁድ ማታ ሊያየኝ ይመጣል። ከዚያም በማግስቱ በጠዋት ተነስቶ ይሄዳል። እኔም የተለየ ትኩረት አልሰጠሁትም። በመጨረሻም ወይዘሮ አስካሎ ወደ ቤቷ ተመለሰች፣ ግን ተለውጣ ነበር። በየቀኑ እየሄድኩ ጎበኛት ነበር፣ ግን ሙት እንደማናገር ነው። ብዙም አታወራም፣ ምግብን በደንብ አትበላም፣ ግን ሁልጊዜ ታነባለች። ሁኔታዋ ስላስፈራኝ ቤቷ ውስጥ ለረጅም ሰዓታት መቆየት ጀመርኩኝ። ከሌሎች ሰዎችም ጋር በመመካከር እሷ ሳይገባት ተራ በተራ ቤቷ ማደር ጀመርን። ብቻዋን ብንተዋት ራሷን ታጠፋ ይለች ብዬ ፈርቼ ነበር። ምን ያህል ተሳስቼ እንደነበር። እየተንቀሳቀሰችና እየተነፈሰች ቢሆንም በመጀመሪያ በሕይወት ሳትኖር እንዴት ራሷን ልትገድል ትችላለች? ሞዳት ሴት ነበረችና እኔም አብሬያት ሞትኩኝ። ዓለምን ሁሉ መንግስትንም ጠላሁ። የታጠቁ ወታደሮች እጆቻቸው በደም ተነክረው በኩራት ተጀንነው ሲራመዱ ማየትን ጠላሁ። ማፈር ሲገባቸው እነሱ ግን በእብሪተኝነት በሕዝብ ፊት ይንጎማለላሉ። የሕፃናት የሽማግሌና የአሮጊት ገዳዮች፣ በጠቅላላ ወንጀለኞች ብቻ። የሲኦል ፈተናዬ አንድ ቀን ከሰዓት በኋላ ደረሰብኝ። ቤቴ ቁጭ ብዬ መዝሙረ ዳዊትን እያነበብኩ እያለ አንድ የድሮ ጓደኛዬ ሊጠይቀኝ መጣ። በፖሊስ ሰራዊት ውስጥ አብረን ነበርን፣ ግን እሱ እንደኔ ጡረታ አልወጣም ነበር። ለጥቂት ደቂቃዎች ስለ ድሮ ጊዜና ስለ አሁኑ አሰቃቂ ሁኔታ ስናወራ ቆየ። በልጄ ሞት የተሰማውን ሐዘን ገለጸልኝ። አስካሉስ እንዴት ነች ሲል ጠየቀኝ። ቋሚ ከምትባል ሞት ብትባል እንደሚቀል ነገርኩት። ምስኪን ሴት አለ በሐዘኔታ። ምስኪን ራስህም ጭምር አለኝ በድንገት። ለምን እንደዚያ እንዳለ ጠየቅኩት። ትንሽ ተንቆራጠጠና ስወተውተው ጊዜ እውነቱን ቁጭ አደረገልኝ። እኔም ሊጠይቀኝ የመጣበትን ያንን ዕለት ረገምኩት። ሽማግሌው ታሪኩን ቆም አደረገና ውሃ እንድሰጠው ጠየቀኝ። ተጎነጨና ትረካውን ቀጠለ። ለአስካሉ ልጅ መሞት ተጠያቂው ትልቁ ልጄ እንደሆነ ነገረኝ። ታላቅ ድንጋጤ ወደቀብኝ። ሙሉ በሙሉ ደነዘዝኩኝ። ጆሮዬን ማመን ስላቃተኝ ጓደኛዬ ላይ በንዴት ጮኩበት። ውስጤ ጥርጣሬ ያደገ ቢመጣም ላለመቀበል የተቻለኝን ያህል ተቃወምኩ። በጣም አዝናለሁ አለኝ ጓደኛዬ። ያወቅ መስሎኝ ነበር። እኔ ግን ምንም የማቀው ነገር አልነበረም። ራሴን አረጋግቼ እውነቱን እንዲነግረኝ መለመን ነበረብኝ። እሱም አልደበቀኝም። ልጄ ደርግን ከሚደግፉ ድርጅቶች ውስጥ የአንዱ አባል መሆኑንና በግድያ ውስጥ እየተሳተፈ መሆኑን ነገረኝ። ልጄ ያስካሉን ልጅ አናርኪስት ነው ብሎ ማጋለጡንም ነገረኝ። በዚህ ምክንያት ያስካሉ ልጅ እንደታሰረና ልጄም ከሌሎች ጋር በመሆን እንደመረመረውና እንደገረፈው ነገረኝ። እግዚአብሔር በሚያውቀው ይህ እውነቱ እንደሆነ ልጄ ሌሊቱን የሚያሳልፈው በቅርብ ባለ ጓደኞቹ በሚመሩት የቀበሌ እስር ቤት እንደሆነና በየምሽቱ ወጣቶችን እንደሚያሰቃይና እንደሚገድሉ ነገረኝ። ባለሁበት ወረዳ ብዙዎች የልጄን ተግባራት እያወቁ እኔ ይህን ሁሉ እንደማላውቅ ሲሰማ ተደነቀ። ምን ልበለው፣ ማታ መስራት አለብኝ ነው ያለኝ ልጄ። እሁድ ማታ የሚጎበኘኝ፣ በጠዋት የሚሄደው፣ ስለ ስራው ምንም የማይናገረው፣ ሁሉም ነገር አሁን ተገጣጠመልኝ። በታናሽ ወንድሙ ሞትም ያን ያህል አለማዘኑ አሁን ገና ታወሰኝ። በሐዘኔ መሃል አስካሉ ባየች ቁጥር ስቅስቅ ብላ ማልቀስ የምትጀምረው ለምን እንደሆነም ገባኝ። ልጇን በማጣቷ የምታነባ ይመስለኝ ነበር። ለካንስ ስለዲው ነበር የምታለቅሰው። አሁን የሽማግሌውን ባ በጉንጮቹ ላይ እየወረደ ነበር። ምነው ከሚስቴ ጋር በሞትኩኝ ኖሮ፣ ወይም ከልጄ ጋር። ሐፍረት የወረሰኝ ስሜ ጠፋ። የተረገምኩ ሽማግሌ፣ የገዛ ልጄ ነፍሰ ገዳይ ነው። የአብራኬ ክፋይ የምወዳትን ሴት ሐዘን ላይ ጣላት። ደም ደም የምሸት ውስጤ በሰበሰ። የቆሸሽኩ መስሎ ተሰማኝ። ቤተ ክርስቲያን መሄድ አቆምኩ። ግን ምንም እንኳ ባመነታም እንደምንም ራሴን አስገድጄ ወደ አስካሉ ቤት ሄድኩኝ። ስታየኝ ማልቀስ ጀመረች። እኔም ድምፅ ሳላሰማ አለቀስኩ። ግን ከመሄዴ በፊት አውቄያለሁ፣ በጣም አዝናለሁ ብቻ ብያት ሄድኩኝ። ደጓም ሴት እጄን ያዝ አደረገችና አይኖቿ በእንባ እንደተሞሉ፣ ያንተ ጥፋት አይደለም፣ የእሱም ጥፋት አይደለም፣ ጊዜው ነው፣ ፈጣሪ ያውቀዋል አለችኝ። ይህ ግን እንዲያውም ሐዘኔን አከበደው። እንድትረግመኝ ነበር የጠበቅኩት፣ እንድታናድደኝና በዚያውም ጸጸቴን በእሷ ላይ ወደ መናደድ ዝቅ እንድታደርግልኝ ነበር የፈለግኩት። ግን ጭራሽ ለኔ ታለቅስልኛለች፣ ጭራሽ ከኃጢአቴ ታነጻኛለች። አባቱ እኮ ነኝ። እንዴት ነው እሱ ለፈጸመው ወንጀል ኃላፊነት የማይሰማኝ? ተረጋግቼ እሁድን መጠበቅ ጀመርኩ። የለም፣ ይሄ እንኳን ሙሉ በሙሉ እውነት አይደለም። እንዲያውም ውስጤ ብጥብጥ ብሎ ነበረ። ሁለተኛ ፊቱን እንዳላየው ቤቱን ጥዬ ልጥፋ ወይስ ላፋጠው? በህይወት ብትኖር ኖሮ እናቱ ምን ይሰማት ነበር? በህይወት ቢኖር ኖሮ የሟቹ ልጄ ምክር ምን ይሆን ነበር? ብጠይቃት ኖሮ አስካሉ ምን ብላ ትመክረኝ ነበር? ከመቃብር ሆኖ ሊያናግረኝ ቢችል የሞተውስ ልጄ ምን ይለኝ ነበር? የማንንም ድምፅ አልሰማሁም። ምንም ህልም አላየሁም። ዝም ብዬ ጠበቅኩኝ። እሁድ ማታ መጣና ልጄም ቤት ደረሰ። ባህሪው እንደተለመደው ነበር። ለየት ያለ ልማድና አኳኋን ያለው እንግዳ ይመስል ትኩር ብዬ እያየሁት እንደሆነ እንኳ አላስተዋለም። በመጨረሻም መባል ያለበት ነገር መባል ነበረበት። በበቃላት ላይ የሚባክን ጊዜም አልነበረም። ለቀበሌዎቹ እየሰራህ ነው ብዬ በቀጥታ ጠየቅኩት። ወዲያውኑ መልስ አልሰጠኝም። ግን ከአይኖቹ መረዳት ችያለሁ። እንደማላሰለችህ ቃል ገብቻለሁ። ግን መጨረሻ ላይ አመነልኝና እንዲያውም እንዳስካሉ ልጅ ያሉ የህዝብ ጠላቶች አስተሳሰባቸውን ካልቀየሩ በስተቀር መገደል አለባቸው በማለት ሊያሳምነኝ ሞከረ። ይበልጥ በተናገረ ቁጥር ይበልጥ ሬዲዮኑን እየመሰለ ይመጣ። ከፊት ለፊት የተቀምጦ ይበልጥ እንግዳ የሆነ ሰው መስሎ ይታየን ጀመር። እንባዬ ያልወርዳልኝ ደረቀ። መካን ሆንኩኝ። ልጆች የሌሉት ሰው ሆንኩኝ። ጠዋት ሲወጣ የሚቀጥለው እሁድ እንደሚመለስ ቃል ገብቶልኝ ሄደ። ለኔ በጣም ረጅም ሳምንት ነበር የሆነብኝ። ከሷ የበለጠ ሊታዘንልኝ ይገባ ይመስል አስካሉ አንድ ሁለት ጊዜ መጣ ጠየቀችኝ። እሷን ማየትም ጸጸቴን አባሰው። ግን ደግሞ የውሳኔን ቁርጠኝነትም ማጠናከረው። ሰው ግዴታውን መወጣት አለበት ብያምናለሁ። ለልጄም ኃላፊነት መውሰድ ያለብኝ ራሴው ነኝ። ወደዚህ ምድር ያመጣሁት እኔው ራሴ ስለሆንኩ የኔው ሸክም ነው። ግን ደግሞ ማድረግ ያለብኝ መስሎ የተሰማኝን ነገር ለማድረግ መወሰን አቃተኝ። ፈሪ ነኝ መሰለኝ። ምናልባትም አባት መሆኔ ነው። አባትነቴ ነው። አዎ፣ በአካባቢያችን በሚስጥር ካንተ ጓደኞች ጋር እየሰራ እንደሆነ የምጠረጥረው ልጅ ነበር። ሄጄ አነጋገርኩት። ምንም በቀጥታ ያነሳነው ነገር የለም። ስለ እርሱ የማውቀው ነገር እንዳለ ነገርኩት። በግልጽ ይህ ነው ያልኩት ነገር ስለሌለ እሱም ምንም ያመነው ወይም የካደው ነገር አልነበረም። ልጄ ሁል ጊዜ እሁድ እሁድ ማታ እንደሚመጣና በማግስቱ በጠዋት እንደሚሄድ ብቻ ነገርኩትና ትቼው ሄድኩኝ። ይህም ብቻ ነው የነገርኩት። እየሄድኩኝ እያለው ልጁ ለምን ሲል ጠየቀኝ። ዞር እየተመለከትኩትና ለአስካሉ ልጅ፣ ለሞተው ልጄ፣ ላንተ፣ ለራሱም ጭምር አልኩትና ወጣሁ። ምንም እንኳን ከዚያ በኋላ አሳስበው እንደዚያ ማለት የነበረብኝ ቢመስለኝም ለኔ አላልኩትም። እሁድ ተመልሶ መጣና ነፍሰ ገዳዩ ልጄም ሊያይ መጣ። ዝምታ የወረሰው ምሽት ነበር። በልቤ እየተሰናበትኩት ለረጅም ጊዜ ስመለከተው አመሸሁ። አላለቀስኩም። ጠዋት ልክ የሰዓት እላፊው ገደብ ሲያበቃ ሲወጣ ሰማሁት። ከጥቂት ደቂቃዎች በኋላ የተኩስ ድምፅ ሰማሁ። ምን እንደተፈጠረም አወቅኩ። ወጥቼ እንኳ አላየሁትም። በኋላ ላይ ሰዎች ሬሳውን ወደ ቤት አመጡት። እኔ ግን የሞተ ሰውነቱን ማየት አልፈለግኩም። ስላላለቀስኩ ሁሉም ልጄን ለአብዮቱ በመስዋዕትነት ያቀረብኩ ቆራጥ ሽማግሌ እንደሆንኩ አስበዋል። ስሙ በጋዜጣ ላይ ወጣ። ባለስልጣናትም በቀብሩ ላይ ተገኝተው ነበር። በኋላ ላይ የእሱን ሞት ለመበቀል ሲባል ጥቂት እስረኞች እንደተገደሉ ሰማሁ። ሞቶም ቢሆን ተጨማሪ ሞትን አስከትሏል። የተረገመ ልጅ፣ የተረገመ አባት። ከጥቂት ጊዜ በኋላ ወደዚህ አካባቢ ለመምጣት የቀበሌ ፍቃድ አገኘሁ። ከመምጣቴ በፊት ግን አስጋሉ ጋር ሄጄ ዓለማዊውን ሕይወት ትቼ ልመንን እንደወሰንኩ ነገርኳት። እሷም ራሷ ደብረ ሊባኖስ ገዳም ገብታ እንደምትመነኩስ ነግራኝ ተሰናበተችኝ። ይህ ነው እንግዲህ አለ ሽማግሌው። ይህ ነው እንግዲህ ኑዛዜ፣ ልጄን አስገድየዋለሁ። ቅድም በነገርኩ ምክንያቶች የተነሳ እንዲሁም ከትግልህም ጋር ስለሚያያዝ አንተ ብትሰማው ተገቢ ነው ብዬ ነው። ለዚህ ነው አለና ፈገግ እያለ ቀጠለ። መሞት እፈልጋለሁ። መሞት ስለምፈልግና መሞቴም ስለማይቀር ኪኒኖችን እኔ ላይ አታባክን። ትልቅ ኃላፊነት ነው የጣሉብኝ አልኩኝ ለሽማግሌው። ስለ ሰው ልጅ ኃጢአት እያስተማርኩ ነው አለኝ። ስርየትን ከአንተ ማግኘት ፈልጌ አይደለም፣ የፈጣሪን ፍርድ እጠብቃለሁ። ታሪኬን ስነግርህ የምትሰራውን መልካም ስራ እንድትገፋበት ልመክርህ ፈልጌ ነው። ዓለም በክፋት የተሞላ ነው፣ ግን በዚያው ልክ በመልካም ስራም የተሞላ ነው። አንተ የምትሰቃየው ለሌሎች ጥሩ ነገር ለማድረግ ስትል ነው። ያ መልካም ስራ አይደለም? እስካሁንም ብዙዎች መሞት ቀጥለዋል። የሚያሳዝን ነው። ግድያ 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 መቼ ይሆን የሚቆመው? መቼ ነው ፈጣሪ ለቅሷችንን ሰምቶ መከራችንን የሚያቆመው? በህይወት የሚቆዩበትን እያንዳንዱን ቀን ለሚሰቃዩት ቋሚዎች የሚያዝንላቸው መቼ ነው? አሁን በቅርቡ ሳገኘው ይህንን ነው የምጠይቀው አለ ሽማግሌው ኮስተር ብሎ። ይገባዋል ብዬ አስባለሁ ስል የማያሳምን ደካማ አስተያየት ሰጠው። ሌላ ምን ማለት እችላለሁ? እንደ አባት ያደረገው ነገር አስደናቂ ነው ብዬ አምናለሁ። ይሁንና ልቡን የሰበረውም ስቃይ እኔንም ተሰምቶኛል። አንድ አባት ልጁን ስላስገደለ አበጀ ሊባል ሊበረታታ ይገባል? በነፍስ ግድያ ውስጥ በመሰማራት የአባቱን ልብ የሰበረ ልጅስ ሊታዘንለት ይገባል? የአብራኮቻቸው ክፋዮች የንጹሐን ሰዎች ገዳይ የሆኑ እድለቢስ ወላጆች ሊታዘንላቸው ይገባል? ደግሜ እንደማላየው አውቄ ሽማግሌውን ተሰናበትኩት። ምንም መድኃኒት አልሰጠውትም። እውነተኛው ስቃዩ ከሳይንስ የመፈወስ አቅም በላይ በመሆኑ እንኳን እንደኔ ያለ በቂ አቅርቦት የሌለው የሽምቅ ታጋይ ሐኪም ቀርቶ የትኛውም ኪኒን ህመሙን አይቀንስለትምና። ዋልድባ እንደ ሁልጊዜው በሚያስፈራ ሁኔታ ጭር እንዳለ ነው። የቁሙታን ገዳም ስቃይ ውስጥ ያሉ ነፍሳት ማቆያ፣ ከተዘጉ ጎጆዎች ጀርባ የሚያሳምሙ ምስጢሮች ዘብ ጠባቂ። በዋልድባ ሰው ያንሾካሹካል እንጂ ጮክ ብሎ አያወራም። የኢትዮጵያ አሰቃቂ ታሪኮች ምላስን ሽባ ጆሮንም ደንቆሮ ያደርጋሉና። የምመራው የራሴ ህይወትና ያልተጠናቀቀ ትግል ይጠብቀኛል። ሽማግሌውን ትቼው ታጋይ ጓደኞቼ ወዳሉበት አካባቢ ሄድኩኝ። ተጨማሪ ትግሎች፣ ተጨማሪ አሰቃቂ ታሪኮች፣ አንዳንዶቹ በሹክሹክታ የሚነገሩ፣ አንዳንዶቹ ጮክ ተብሎ የሚነገሩ። እንግዲህ ታጋዮች የሚናዘዙት ለሌሎች ታጋዮች ነው። ያውም ከመሞታቸው በፊት ያንን ለማድረግ ጊዜ ካገኙ። ለዛ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።